voice of America. VOA.
Yih America Dims Radio Tabiano. በ1922ና በ25 ሜትር ባንድ ከሰኞ እስከ ዛሬ አርብ በየለቱ ከምሽቱ አንድ እስከ አንድ ተኩል በመካከለኛ ሞገድ 1431 የሚያሰማውን ፕሮግራም አሁን ጀመረ። ጤና ይስጥልን አድማጮቻችን፣ እንደምን አምሽታችኋል? አርብ ሰኔ 12 2007 ዓ.ም ነው ዛሬ። በቅደም ተከተል የምናቀርባቸው ፕሮግራሞች እስከ ምሽቱ አንድ ተኩል ያዳርሱናል። መልካም ምሽት እመኛለሁ። አስተናጋጃችሁ አዲሱ አበበ። ጽዮን ግርማ ፕሮግራሙን ታቀነባብራለች። ከሁሉ ቀዳሚው እንግዲህ የዓለም ዜና ባጭሩ ነውና ነው።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ዩናይትድ ስቴትስ ደቡብ ካሮላይና ክፍለ ግዛት ቻርልስተን ከተማ ውስጥ በታሪካዊ የጥቁር አሜሪካውያን ቤተ ክርስቲያን ግድያ ፈጽሞ የተያዘው ነጩ ተጠርጣሪ በ9 የግድያ ወንጀል ክሶች እንደተመሰረቱበት ታውቋል። የ21 ዓመቱ ዴለን ሩፍ ያለ ሕጋዊ ፈቃድ መሳሪያ በመያዝ ወንጀልም የሚከሰስ መሆኑን የቻርልስተን ፖሊስ አስታውቋል። ዛሬ በአገሩ ሰዓት ከቀትር በኋላ 8 ሰዓት ላይ ፍርድ ቤት ይቀርባል ተብሏል። የፌዴራሉ ሕግ አስከባሪ ክፍልም ጥቃቱን በጥላቻ ላይ የተመሰረተ ወንጀል ምርመራ እንደጀመረበት ታውቋል። የአውሮፓ ህብረት ጥገኝነት ፍለጋ የሚሄዱትን ፍልሰተኞች ፈልጎ የማዳኑን እንቅስቃሴ አጠናክሮ እንዲቀጥል አንድ የሰብአዊ መብት ድርጅት ተማጽኖ አቅርቧል። በሺዎች የተቆጠሩ ጥገኝነት ጠያቂዎች ሜዲተራኒያን ባህርን እያቋረጡ የሚገቡባት አውሮፓ ሁኔታውን ለመቋቋም አዲስ ፖሊሲ ለመቅረጽ ትግል ላይ እንደምትገኝ ይታወቃል። ሂዩማን ራይትስ ዋች ባወጣው አዲስ ሪፖርት የአውሮፓ ህብረት መሪዎች በሚቀጥለው ሳምንት ሲሰበሰቡ የፍልሰተኞችን ጉዳይ አንስተው በሚወያዩበት ወቅት ሰብአዊ መብትን ቅድሚያ ትኩረት እንዲሰጡ ጥሪ አቅርበዋል። በቅርብ ጊዜ ኢጣሊያና ግሪክ ደሴቶች የደረሱ 150 ስደተኞችን ማነጋገሩን ሂዩማን ራይትስ ዋች አስታውቋል። አብዛኞቹ የነገሩን በአገሮቻቸው ከሚደርሱባቸው የሰብአዊ መብት ረገጣ ድርጊቶች ሸሽተን የተሰደድንን ብለውናል ነው ያለው ሂዩማን ራይትስ ዋች። የአውሮፓ ህብረት የገንዘብ ሚኒስትሮች የግሪክን ጉዳይ በተመለከተ የፊታችን ሰኞ ከሚጀመረው አስቸኳይ ጉባኤ አስቀድመው ዛሬ ሉክሰምበርግ ላይ ስብሰባ አካሂደዋል። በዩሮ ተጠቃሚ የአውሮፓ ሀገሮች የገንዘብ ሚኒስትሮች ከግሪክ ጋር የለውጥ እርምጃዎችን እንድትወስድና በለውጡ ገንዘብ እንዲሰጣት ለማድረግ በተያያዘ ንግግር ይህ ነው የተባለ ውጤት ሳያመጡ መቅረታቸው ይታወቃል። ከፍተኛ የአውሮፓ ህብረት የገንዘብ ባለስልጣናት ከስብሰባቸው በኋላ ማለት ዛሬ በሰጡት ቃል የግሪኩ የገንዘብ ሚኒስትር ያኒስ ቫሩፋኪስ የጠበቅናቸውን እቅዶች ይዘው አልመጡም ነው ያሉት። ይሁን እንጂ የግሪኩ ጠቅላይ ሚኒስትር አሌክሲስ ሲፕራስ በበኩላቸው የሰኞውን አስቸኳይ ስብሰባ በጉጉት እንደሚጠብቁ ተናግረዋል። ግሪክ የብድር ቀውሷ መፍትሄ አግኝቶ ዩሮ ዞን ውስጥ ቆይታ እንድታድግ መላ ይፈጠራል፣ ቀውስና ሽብር የሚያወሩት ሁሉ ያፍራሉ ሲሉ ጠቅላይ ሚኒስትሩ መናገራቸው ተጠቅሷል። አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ያበቃል።
ዜናውን አደመጣችሁ። በሶስት ሰዓት ሰፋ ያለ የዜና ዝርዝርና ዘገባ ይደመጣል። ተከታተሉን። አሁን ወደ ምሽቱ የመጀመሪያ ቅንብር። በምዕራብ ትግራይ የማይ ካድራ ከተማ የአረና መድረክ የድርጅት ክፍል ኃላፊ የነበሩት አቶ ታደሰ አብርሃ ማክሰኞ ማታ ማንነታቸው ባልታወቁ ሶስት ሰዎች አንገታቸው ታንቆ መገደላቸውን የተቃዋሚ ፓርቲው አስታውቋል። የቀብር ሥነ ሥርዓቱ ባለፈው ረቡዕ ተፈጽሟል። በግንቦት ወር በተካሄደው ምርጫ የአረና መድረክ የምርጫ ዘመቻን ያስተባብሩና ይመሩ የነበሩት የ48 ዓመቱ አቶ ታደሰ ከዚህ ቀደም በተለያዩ የገዢው ፓርቲ የድርጅት መሪዎችና የጸጥታ ኃላፊዎች ማስፈራራት ይደርስባቸው እንደነበር አስታውቀው ነበር። የማክሰኞውን ግድያ አስመልክተው የትግራይ ክልል ባለሥልጣናት ምላሽ እንዲሰጡ ያደረግነው ሙከራ አልተሳካም። ባልደረባችን የአረና መድረክ መሪ አቶ ገብሩ አስራትን ማምሻውን አነጋግሯል። ሄኖክ ሰማእግዜር ነው ያናገረው።
አቶ ታደሰ አብርሃ ራያ በምዕራብ ትግራይ የድርጅት ጉዳይ ኃላፊ ሆኖ ይሰራ ነበር። በመጫው ጊዜም ጥሩ ተንቀሳቅሶ ነበር። ግን በመጫው ማግስት ብዙ ማስጠንቀቂያዎች መጥተውታል። መጀመሪያ አርፈህ ቁጭ በል ዝም በል የሚል ነገር ተነገረው። አልቀበልም አለ። በቅርቡ ደግሞ ይሄን ካላደረግ ህይወትን እናጠፋለን የሚል ማስጠንቀቂያ እንደተሰጠው እዛ ላሉት የድርጅቱ ተወካይ አስታውቋል። እና የሆነውም ከትናንት በስቲያ እንግዲህ ቤቱ እያለ አንገቱ ታንቆ ሰዎች መጥተው አንቀውት ሞቶ ተገኝቷል። እንግዲህ ሞቷል።
እነማን ናቸው ይህንን ጥቃት የፈጸሙት? ምን ያህል ሰዎች ናቸው? እንዴት ነው ይህን መረጃ ያወቃችሁት?
እንግዲህ የሆነው እሱ ተከራይቶ ነው ሲኖር የነበረው። እንግዲህ ያከራየው ሰው ይህን ያውቅ ይሆናል። ሶስት ሰዎች መጥተው ጎረሮው አንቀው እንደ አፈኑት ይናገራል። ይህም የሆነው ከምሽቱ ሶስት ሰዓት ነው ብሎ ነግሯል። ከዛ በኋላ ህይወቱ ሊያልፍ በተቃረበበት ጊዜ ለዛ በአካባቢው የአረና ተወካይ ሆኖ ለሚያስተባብረው ቤት ወስደው እዛ ነው ያሳዩት። ግን እነዚህ በሚስጥር መጥተው ህይወቱን እንዳጠፉት ነው ያወቅ ነው።
የቀብር ስነ ስርዓታቸው የአቶ ታደሰ አብርሃ እንግዲህ የ48 ዓመት ጎልማሳ እንደሆኑ ነው የደረሰ መረጃ የሚጠቁመው። ትናንትና 2 ሰኔ 10 ቀን እንደተፈጸመ ነው። ይሄን ያረጋግጡልናል?
አዎ አዎ፣ በትክክል ትናንትና ከሰዓት በኋላ የቀብራቸው ስነ ስርዓት ተጠናቋል።
ይሄ በተናጠል የሆነ ነው? እንዴትስ እንደሆነ ታውቃላችሁ? ወይስ በአባላቶቻችሁ ላይ የሚደርሱ ሌሎች አይነት ማዋከብና ማሰቃየት ተግባራት አሉ?
እንግዲህ እኔ ከአሁን በፊትም እንደገለጽኩት ዘንድሮ ምርጫ ነበር የሚባል ነገር የለም። ከጅምሩ ሂደቱ አጠቃላይ የወከባ፣ የማስፈራራት፣ የማስደንገጥ ተወዳዳሪዎችና አባላት ብቻ ሳይሆን ህዝቡንም ጭምር የማስደንገጥ ሂደት ነው የነበረው። ምንም በሌለበት ምርጫው በሰላማዊ መጠናቀቅ አለበት፣ በሰላም መጠናቀቅ አለበት እየተባለ አገር እንዲሁ ትፈርስ እንደሚመስል ተደርጎ ሲቀሰቀስ የነበረው ህዝቡንና ተወዳዳሪዎችን ለማስፈራራት ነበር። ነገር ግን ከማስፈራራት አልፎ በተለይ በአባሎቻችን እና በደጋፊዎቻችን ላይ ከፍተኛ ጥቃት ደርሷል። በአጽቤ የደረሰው የሰዎች መመታት፣ መዋከብ፣ እስካሁን ድረስ ቁስላቸው ያልሻረ ሰዎች አሉ። እነዚህ ከሞት ተርፈዋል። 7 ሰዎች ተደብድበዋል። 3ቱም በተለይ ከሞት የተረፉ ናቸው። በሌሎች አካባቢዎችም እንዲሁ የተደበደቡ የቆሰሉ አሉ። በሀውዜንም ተወዳዳሪያችን አቶ ፍስሐ እንዲሁ ሰውነቱ በሙሉ ተደብድቦ ነው ያገኘ ነው። ጥለውታል፣ ደብድበው ጥለውታል። እሱም እንደሞተ ነው የሚታየው፣ ህይወት አላለፈም እንጂ። እስካሁን ድረስ ከምርጫው በኋላም ቢሆን በአባሎቻችን ላይ የሚደረገው ወከባ እንዳለ ነው እና ይሄ እንግዲህ ዝም ብሎ የተናጠል ጉዳይ ሳይሆን በአጠቃላይ ተቃዋሚዎችን ጸጥ ለማሰኘት፣ ተቃዋሚዎችን ለማስፈራራት፣ ለማስደንገጥ የተደረገና ጸጥ ብላችሁ ተገዙ፣ ጸጥ ብላችሁ ኑሩ የሚል መልእክት ለማስተላለፍ፣ ህዝቡን ጭምር ለማስደንገጥ እየተደረገ ያለ አጠቃላይ እንቅስቃሴ መስሎ ይሰማኛል።
አቶ ገብሩ አስቀድመው የገለጹት እንግዲህ በትግራይ ክልል ያለውን ሁኔታ ነው። የአረና የመድረክም አባል ስለሆነ እርስዎም ደግሞ በመድረክ አመራር አባልነት ስላሉ በሌሎች አካባቢዎች ያለው ሁኔታስ ምን ይመስላል? በኦሮሚያ፣ በደቡብ ህዝቦች፣ በአማራ ክልል እንዲሁም በሌሎችም
ሁኔታው ተመሳሳይ ነው። እንግዲህ መድረክ ከአሁን በፊት በሰጠው መግለጫ ከ600 በላይ አባሎችና ደጋፊዎቹ እስር ላይ እንደነበሩ ገልጿል። ምናልባት አንዳንዶች ተፈተው ሊሆን ይችላሉ፣ ግን እንቅስቃሴው እንደቀጠለ ነው። ከስራ የሚባረሩ፣ የሚታሰሩ፣ የሚሰደዱ በርካታዎች ናቸው እና ነገሩ ኢህአዴግ ምርጫውን እስካሁን ድረስ ያለውን 100% አሸንፊያለሁ ባለበት ሁኔታም ቢሆን የተረጋጋ መስሎ አይሰማኝም። ተቃዋሚዎችን በማሳደድ በማዋከብ ላይ ነው ያለው። ስለዚህ ተመሳሳይ ነው። ትናንትም ዜናው ሰምተናል። እንግዲህ በደብረ ማርቆስ የሆነው ሰምተናል።
የሰማያዊ
አልፏል። የሰማያዊ ፓርቲ እና መመሪያው ከአንድ ወን ስለሚቀዳ በሁሉም አካባቢ ያለ አካሄድ ይመስለኛል። አካሄዱ መጥፎ ነው። ከምርጫ ባሻገር መታየት ያለበት የሀገሪቱን ሁኔታ ጥያቄ ውስጥ የሚያስገባ ነው። በጣም ህግ የጠፋበት ህገ መንግስት የተጣሰበት ሁኔታ ነው ያለው። ይህም ለገዢው ፓርቲም ቢሆን የሚበጀውን መስሎ አይታየኝም።
በተለይ የትናንቱን ሲገልጹ የኢትዮጵያ መንግስት የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት በደብረ ማርቆስ የቀረበውን ውንጀላ ሲያስተባብል ሰምተናል። እንዲያው በአጠቃላይ ምን አይነት መልእክት ነው መድረክ የሚያሳልፈው? በየትኞቹ ተቋማትስ ነው እንደዚህ አይነት ሁኔታዎች በሚፈጠሩ ጊዜ እንዲቆሙ ወይ ደግሞ ማጣራት እንዲደረግ ጥያቄ ልታቀርቡ የምትችሉባቸው አምዶች የትኞቹ ናቸው?
እንግዲህ ችግሩ ይሄ ነው። በሀገራችን እንኳ አሁን ገዢው ፓርቲና መንግስት ለይቶ ማየት አስቸጋሪ የሆነበት ሁኔታ ነው ያለው። በምርጫው ሂደትም ያየነው አሁንም ያለው መንግስት በተናጠል የተደራጀ አይደለም። በካድሬዎች የሚታዘዝ መንግስት ነው ያለው። ሁሉም የመንግስት ተቋማት ካድሬው ያላቸው የሚፈጽሙ የሚያካሂዱ እና አስተዳደሩ የአስተዳደር መዋቅር የጸጥታ መዋቅርና የፓርቲ መዋቅር ወይ የካድሬው መዋቅር አንድ የሆነበትና አንዱ ላይ አቤት ብለህ በሌላው ምንም አይነት ምላሽ የማታገኝበት ሁኔታ ነው ያለው። እስካሁን ድረስ እኮ ሰዎቻችን የተደበደቡት እንኳን በህግ ተጠያቂ የሆኑ ሰዎች የሉም። ዝም ብለው ተዳፍነው ነው የቀረው። ለነገሩ ባሉት መዋቅሮች አቤት ከማለት አልቦዘንም። አቤት እንላለን። ግን ደግሞ በአንድ የተማከለ የፓርቲ ጥርናፈ የሚካሄድ መንግስትም ተቋም እንዴት ተፈላጊው ፍትህ ይሰጣል ብለህ ትገምታለህ? ይሄ ነው ችግሩ ያለው።
የአረና መድረክ መሪ አቶ ገብሩ አስራት ለሰጡን ማብራሪያ አመሰግናለሁ።
እኔም አመሰግናለሁ።
ወደ ቀጣዩ ቅንብር እንለፍ። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ባወጣው ዓመታዊ ሪፖርት መሰረት ዓለም በአሁኑ ወቅት እጅግ በከፋ የስደተኞች ቀውስ ውስጥ የምትገኝ ሲሆን የሚሰጠው እርዳታ ደግሞ በአብዛኛው ደረጃ ያነሰ ነው። ሰብአዊ ቡድኖች ደግሞ በቀውሱ ላይ የሚወያይ ዓለም አቀፍ የመሪዎች ጉባኤ እንዲጠራ ይጠይቃሉ። ሄንሪ ሪጅዌል ተከታዩን ሰፊ ሪፖርት አድርሶን ሰሎሞን ክፍሌ ሊያቀርበው ነው።
ሶሪያዊው ስደተኛ ሳሜ ወንድ ልጁና ባለቤቱ ኢጣሊያ ወደብ ከተማ ካታንያ ካደረሳቸው የአየርላንድ ባህር ኃይል ጀርባ ወርደው ወደ ማረፊያቸው ሲሄዱ ለተመለከተ ያነክሳሉ። በጣም መድከማቸው፣ ቆዳቸው በፀሐይ ግለት መለብለቡ፣ በሰውነታቸው ውስጥ የፈሳሽ እጥረት መኖሩ ከገጽታቸው ይነበባል። ልብሶቻቸውን ከያዘ አንድ ሻንጣ በቀር ደግሞ ሌላ ምንም ንብረት የላቸውም። እነርሱና ሌሎች በመቶ ሺዎች የሚቆጠሩ ስደተኞች በዚህ ሳምንት ሕይወታቸው ሊተርፍ የቻለው ሜዲትራንያን ባህር ላይ ይጓዙበት ከነበረ የፕላስቲክ ጀልባ አስወርዶ ኢጣሊያ ባደረሳቸው የአየርላንድ ባህር ኃይል እርዳታ ነው። በዚህ ምድር ላይ የሚኖር ሰው ሁሉ የተወለደበትን ሀገር ይወዳል። አሁን በሶሪያ ያለው ሁኔታ ግን ማንኛውንም ፍጡር ለደህንነቱ በመስጋት ጸጥታው ወደ ተረጋጋ ሌላ ሀገር እንዲሰደድ ያስገድደዋል። ይህን የሚያደርገው ደግሞ የራሱን ሕይወት ብቻ ለማዳን ሳይሆን ለሚስቱና ለልጆቹም ሲል ነው ነበር ያለው ሶሪያዊው ስደተኛ ሳሜ። ሳሜና ቤተሰቡ በአሁኑ ወቅት ቁጥሩ የትየለሌ የደረሰው የዓለም ስደተኞች አካል ነው። የተባበሩት መንግሥታት ድርጅት እንደሚለው እንደ አውሮፓውያን ዘመን አቆጣጠር በ2014 ዓ.ም መጨረሻ ከ60 ሚሊዮን በላይ ሰዎች ቤት ንብረታቸውን ጥለው እንዲሰደዱ ተገደዋል። በዓለማችን ታሪክ ይህን ያህል ከፍተኛ ቁጥር ያለው ሕዝብ ተሰዶ ሲታይ ለመጀመሪያ ጊዜ ነው። በዚህ የአውሮፓውያኑ ዓመት 2015 ዓ.ም ብቻ ማለትም ባለፉት 7 ወራት ባልሞላ ጊዜ ውስጥ ከመቶ ሺህ በላይ ፍልሰተኞች የሜዲትራንያን ባሕር አቋርጠው አውሮፓ ገብተዋል። በዚህ አደገኛ ጉዞ ወቅት ወደ 2000 የሚጠጉ ሕይወታቸው ጠፍቷል። ይህ የአውሮፓን ቀውስ የሚያሳየው ገጽታ ደግሞ ሙሉ በሙሉ የተሟላውን አይደለም ይላሉ የዩኤንኤችሲአር ባለሥልጣን አንድሬ ማሄጅች።
ዛሬ በዓለማችን ላይ በግልጽ የምናየው የሜዲተራንያን ባህር እያቋረጡ ያሉትን ፍልሰተኞች ነው። ከዓለም ስደተኞች 86 ከመቶ ያህሉን የሚያስተናግዱት ደግሞ ታዳጊ ሀገሮች መሆናቸውን አንዘንጋ። ለምሳሌ ሶሪያን ብንወስድ ባለፉት 4 ዓመታት ጊዜ ውስጥ ትልቁን የተፈናቃዮች ቁጥር ያስመዘገበች ሀገር ሆና እናገኛለን። ዛሬ 4 ሚሊዮን የሚደርሱ የሶሪያ ስደተኞች በአጎራባች ሀገሮች ውስጥ ተጠልለዋል።
የቅርብ ጊዜውን አሰቃቂ ምስል እንመልከት። በዚህ ሳምንት የሶሪያ ስደተኞች ራሱን እስላማዊ መንግሥት እያለ በሚጠራው ነውጠኛ ቡድንና በኩርድ ኃይሎች መካከል የተካሄደውን ውጊያ በመሸሽ አጥር ሰብረው ቱርክ ግዛት ውስጥ ለመግባት የሞከሩትን የሶሪያ ስደተኞች ሁኔታ ላየን። በጣም እጅግ በጣም አሳዛኝ ነው። የሶሪያ ጎረቤቶች የስደተኞቹ ጎርፍ ሀገሮቻቸውን እንዳያጥለቀልቅ ለመግታት ይሞክራሉ። ምክንያቱም ከዓለም አቀፍ ማኅበረሰብ ያገኙት እርዳታ እጅግ አነስተኛ በመሆኑ ነው ሲሉ የአምነስቲ ኢንተርናሽናሏ አናሺያ ያስረዳሉ።
In Lebanon, 1 in 5 people is now a refugee. In Turkey has the largest Syrian refugee population.
በሊባኖስ 1.7 ዛሬ ከአምስቱ ሰዎች አንደኛው ስደተኛ ነው። ከፍተኛውን ቁጥር የሶሪያ ስደተኞች የምታስተናግደው ቱርክ ናት። 1 ሚሊዮን 700 ሺህ ይደርሳሉ። እንግዲህ ባጭር ጊዜ ውስጥ ይሄን ያህል ስደተኛ ከጎረፈ እርዳታው መጨመር በተገባው ነበር። ነገር ግን አእምሮን በሚረብሽ መልኩ እርዳታው አናሳ ነው።
አምነስቲ የአፍሪካውን የስደተኞች ቀውስ የሚገልጸው የተረሳው ችግር ሲል ነው። ከሳሐራ በታች ብቻ ያለውን ብናይ ከሶስት ሚሊዮን በላይ ይሆናሉ።
What's really striking is that a lot of countries are both the source and destination for refugees. So
እዚህ ላይ በጣም የሚደንቀው ነገር ደግሞ ብዙ የአፍሪካ ሀገሮች ናቸው የስደተኞች ምንጭ ሆኑት። ስለዚህ ህዝቦቻቸውን የሚጨቁኑ መንግስታትና በሰብአዊ መብቶች መረገጥ ሳቢያ የሚሰቃዩ ህዝቦች በተገላቢጦሽ ራሳቸው እንደገና ስደተኞችን እየተቀበሉ ያስተናግዳሉ።
የአምነስቲ ኢንተርናሽናል ባለ ስልጣን አናሺያ ሲያስረዱ ለስደተኞች ችግር የሚሰጠው ዓለም አቀፍ ምላሽ በቂ ያለመሆኑ ባለፈው ወር በጋድ የታየው በሾች የተቆጠሩ ከሚያንማር የተነሱ የሮሂንግያ ብሔረሰብ አባላት ስደተኞች አንዳማን ባህር ላይ እርዳታ ሳይደርስላቸው ለሳምንታት ከቀዘፉ በኋላ ነው ብለዋል። ምክንያቱም ማንኛውም ሀገር ሊቀበላቸው ፈቃደኛ ባለመሆኑ እንደነበርም ባለ ስልጣኑ ገልጸዋል። አሁን ቆይቶ ነው ኢንዶኔዥያና ማሌዥያ ለስደተኞቹ ጊዜያዊ ጠለላ የሰጧቸው። አለማችን አሁን እንደሚታየው ለሰባዊ ችግር የሚሰጠው ምላሽ ከስደተኞቹ ቁጥር ጋር ሲነጻጸር በቂ ባለመሆኑ አደገኛ ጊዜ ውስጥ እየገባ ነው ሲሉ ያስረዱት ደግሞ የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር አንድሬ ማሄቺች ናቸው።
Over the past 5 years 15 conflicts erupted in various parts of the world.
ባለፉት 5 አመታት በአለማችን የተለያዩ ክፍሎች 15 ግጭቶች ተከስተዋል። 8ቱ በአፍሪካ ብቻ የደረሱ ናቸው። ከነዚህ ውስጥ የቀሩት 3 በመካከለኛው ምስራቅ ማለትም በሶሪያ፣ ኢራቅና የመን ሲሆኑ ሌላው አንዱ በአውሮፓ ዩክሬን ነው። ለዚህ ያልተጠበቀ የህዝቦች መፈናቀል ያልተጠበቀ ግዙፍ ምላሽ አስፈልጋል።
የዩኤንኤችሲአር ባለ ስልጣን አክለው ብቻኛው የዘላቂ መፍትሄ ተስፋ ፖለቲካዊ ነው ብለዋል። አብዛኞቹ እነዚህ ግጭቶች ግን ከጊዜ ወደ ጊዜ እየተፋፋሙና በዚህ ሳቢያ ህይወታቸውን ለማትረፍ ተገደው የሚሰደዱ ሰዎች ቁጥር እየጨመረ መምጣት እየታየ መሆኑ ሁሉንም አሳሳቢ ሆኗል።
ለምሽቱ የያዝነው የመጨረሻ ቅንብር ነው። ዓለም አቀፍና ብሔራዊ የስፖርት ፌዴሬሽኖች በዘርፉ ዕውቀት ባላቸው ሰዎች መመራት እንዳለባቸው የሁለት ጊዜ የኦሎምፒክስ የወርቅ ሜዳሊያና የ27 የዓለም ክብር ወሰኖች ባለቤት አትሌት ኃይሌ ገብረስላሴ ተናግሯል። በኢትዮጵያም የስፖርት ፌዴሬሽኖችን የሚመሩ ሰዎች የሚመረጡበት ሁኔታ ሊቀየር እንደሚገባ አሳስቧል። ለዓለም አቀፉ የአትሌቲክስ ፌዴሬሽኖች ማህበር እየተደረገ ባለው የፕሬዝዳንታዊ ፉክክር ከቅርብ ጓደኛው ሰርጌ ቡብካ ይልቅ ብዙም ለማውቃቸው ሰባስቲያን ድጋፉን መስጠቱንም ኃይሌ በምሳሌነት ጠቅሷል። እስክንድር ፍሬው ከኃይሌ ገብረስላሴ ጋር ቃለ ምልልስ አድርጓል። እነሆ
ሁለት ታዋቂ ስፖርተኞች የዓለም አቀፉ የአትሌቲክስ ፌዴሬሽኖች ማህበር ቀጣይ ፕሬዝዳንት ለመሆን የምርጫ ዘመቻ ላይ ይገኛሉ። አንደኛው እጩ ያሆኑ ምክትል ፕሬዝዳንት ታዋቂው የመርኩዝ ላይ ሻምፒዮን ዩክሬናዊው ሰርጌ ቡብካ ናቸው። የቀድሞው የ1500 ሜትር የኦሎምፒክ ሻምፒዮን እንግሊዛዊው ሰባስቲያን ኮ ደግሞ የሰርጌ ቡብካ ተፎካካሪ ሆነው ቀርበዋል። የሁለት ጊዜ የኦሎምፒክ የወርቅ ሜዳሊያና የ27 የዓለም ክብረ ወሰኖች ባለቤት ኃይሌ ገብረስላሴ ድጋፉን ለእንግሊዛዊው ሰባስቲያን ኮ እየሰጠ ይገኛል። ድምጽ መስጠት የሚገባው ድጋፍ መደረግ ያለበት ስፖርቱን በተሻለ መንገድ ለሚያራምዱ ሰዎች ነው ያለው ኃይሌ። እንግሊዛዊውን እጩ የደገፈው የቅርብ ወዳጁን ሰርጌ ቡብካን በመተው ነው። ለስፖርት መሪዎች የሚሰጡ ድምጾች እንደዚህ ብቃትን መሰረት ማድረግ እንዳለባቸው የራሱን ተሞክሮ በመግለጽ ለቪኦኤ አብራርቷል።
ሁለት ካንዲዴቶች አሉ። አንዱ ሰርጌ ቡብካ ነው፣ ሁለተኛው ደግሞ ሰባስቲኮ ነው። ለምሳሌ አሁን ይሄ የወዳጅነት የምናምን ነገር አይሰራም። ማን ለዚህ ስፖርት ወደፊት ይሰራል? ማን ይሄንን ስፖርት ያራምደዋል በሚለው እኔ ልንገርና በዚህ ዙሪያ እኔ የምርጫ ዘመቻ ሲደረግ ማለት ነው እኔ ሰባስቲኮ ይመቸኛል። ሰባስቲኮ እቺን ስፖርት አንድ ደረጃ ያደርሳል። ለምን ቢባል በስፖርት ውስጥ በሩጫው አልፏል። በአመራር ደግሞ የኦሎምፒክ የ2012 የለንደን ኦሎምፒክን እሱ ነው መርቶ ያንን ያሳለ እንትን ያለው ያደስ የሚል ኦሎምፒክ። ስለዚህ ከጓደኛዬ ከወዳጄ ሰርጌ ቡብካ እሱ ይሻላል ነው አልኩት።
ከ ቅርበት አለህ ከሌላኛው ተወዳዳሪ ጋር?
አዎ፣ በነገራችን ላይ ብዙ ስፖርቶችን አሳልፈያለሁ ከሰርጌ ቡብካ ጋር። ሰርጌ ቡብካ በኔ ግዜ ወጣ ብዙ ግዜ እዚህ ላይ ዘለን የማብሬ ስንሮጥ በጣም እንገናኛለን። እንደውም በተለያዩ ድድሮች ላይ ማብረን የነበረን ግን እንተናን ያየህ እንደሆነ አንድ ሁለቴ ነው። እንደውም እዚህ ለታላቁ ሩጫ ጠርተኑ ነው የመጣው አንዴ ላይ ምን ይመጣል አይመጣም ብለንና ግን ፋክትን ማስቀመጥ አለበት። ስፖርት ነው ፕሊስ። እኔ አሁንም ደጋግሜ ሰዎችን ይያልኩ ያለሁት
ስለዚህ በአደባባይ ድጋፍህን ለሌላኛው ተወዳዳሪ ሰጥተሃል ማለት ነው የተገልጿል ወረጂ?
ኦፍ ኮርስ ዓለም ላይ ተበትኗል። ነገራችን ላይ አንዳንድ ዌብሳይቶች ብትገባ ብዙ ስብሰባዎችን ብዙ እንትኖችን አካሂጃለሁ በዚህ በሰበስቲኮ ዙሪያ። ግን የኔ ቦት የለኝም ገብቷል አይደለ? ቅስቀሳ ነገር ታደርጋለህ እሱ ቢሆን ብለ ትላለህ እንጂ ቦት የለኝም።
ስለዚህ የተለያየ ታዋቂ አትሌቶች የተለያየውን ከሁለቱ ተወዳዳሪዎች አንዱን ደግፋችሁ ቅስቀሳ አስተርጉ ቆይታችኋል ማለት ነው?
አድርገናል። በነገራችን ላይ በዛ እንደውም ዘመቻ ላይ እኔ ብቻ አይደለም ሌሎችም ነበሩ ስንሰራ የነበረው።
ለሄሌ ለምሳሌ እንግዲህ በአለም ላይ ያለህ ስም በጣም የገነነ ነው፣ በጣም ተሰሚነት አለ። ለሌላስ እንግዲህ እጩ ቅስቀሳ አስተርግ እንደቆየህ ነገርኛል። ሃይሌን ምናልባት በእንደዚህ አይነት ቦታዎች ላይ ለሐላፊነት ሲወዳደር ምን አይበት ጊዜ ይኖር ይሆን? ሃይሌስ መቼ ነው ብሎ የሚጠይቁ ሰዎች ሊኖሩ ይችላሉ። ላሚንዲያ ከነሰራቸው አፍሪካዊው ላሚንዲያ ከናቸው እስከ ቅርብ ጊዜ ድረስ ዓለም አቀፉን የአትሌቲክስ ፌዴሬሽኖች ማህበር ሲመሩ የቆዩት ሴኔጋላዊ ማለት ነው። እሳቸው ለመተካት ነው ድድር እየተደረገ ያለውና ምናልባት ሌላ አፍሪካዊ ወደዛ ሐላፊነት ሲመጣ ሃይሌ ሊሆን ይችላል ይሆን? ያሰው
አሁን አየህ እዚህ ጋር አንድ ጥሩ ጨዋታ ምን አለ መሰለህ እስክንድር፣ የኛ ሲስተም ለየት ያለ ሲስተም ነው። ለምሳሌ አለ እኔ ፌዴሬሽን ውስጥ ፕሬዝዳንት ለመሆን ኢትዮጵያ አትሌቲክስ ፌዴሬሽን ሲስተም ውስጥ አይፈቅድልኝም።
ለምን?
በጣም ጥሩ ጥያቄ ነው። ለምሳሌ አለ እኛ ጋር የየክልል ተወካዮች እኔ ማን ነው ክልል ወክዬ ነው አሁን እንግዲህ አሁን በዚህ እኔ አሁን
እግር ኳስ ላይ እንደሚደረገው
ኤግዛክትሊ አሁን አየህ፣ ከዛ በኋላ በየክልሉ ተወካዮች ይመጣሉ። ከዛ ውስጥ ፕሬዝዳንት፣ ጸሐፊ፣ ምክትል ብለህ ትመርጣለህ። ያ ፕሬዝዳንትና ምክትል ወዴት ይሄዳል? ወደ ዓለም አቀፍ ይሄዳል። ዓለም አቀፍ ላይ ደግሞ ቁጭ ብሎ ያው የሚደረጉ ነገሮችን ምርጫዎችን ይመርጣል። ሌላ ሁለተኛ ነገር ደግሞ ለምሳሌ እኔ ወርዲ ስሜ ዛል በርግጠኝነት ኢትዮጵያ ለምንድን ነው እስከዛሬ ድረስ አንድም ጊዜ አይደብሌፍ ውስጥ የላትም ቦታ? ይሄንን ሁሉ ስፖርተኛ እየፈጠረች ኬንያ እኮ አላት፣ ጎረቤታችን አላት። እኛ
ሐላፊነት ላይ ያሉ ኬንያውያን አሉ፣ ዛ
አሉ፣ ኬንያዎች አሉ በአይደብሌፍ ውስጥም በኢንተርናሽናል ኦሎምፒክ ኮሚቴ ውስጥ። እኛ ጋር በኢንተርናሽናል ኦሎምፒክ ኮሚቴ እንተ ዳግማዊት አንዴ ተመርጣለች፣ አሁንም አለች እዛ ውስጥ። በአይደብሌፍ እኮ የለንም፣ ምንም ቦታ የለንም። ለምን እንደሆነ ታውቃለህ? ሁሌ አዳዲስ ፊት ነው የሚሄደው። እነዛ ደግሞ ለእጩነትም አያቀርቧቸውም። ለምን አያቀርቧቸውም መሰለህ? ከዚህ በፊት የነበረው ስራ አስኪያጅ ኮሚቴዎቻችን፣ ፕሬዚዳንቶቻችን ምናምን አንዳቸውንም ለምን ማን ነው ይላሉ። ገና መጀመሪያ ሲመጣ አትሌቲክስ ምን ያህል አውቃለሁ። ኦኬ፣ እነሱ ሪስፔክት ያደርጋሉ። የነምበር ኦፍ ፌዴሬሽኖች ሲመጡ ኢትዮጵያ ብላ ፕሬዚዳንት ነው ብላ የመረጠችውን እንትን ትላለች። ለምሳሌ ለእኛ ሀገር ብዙ ስፖርተኞች ከዚህ በፊት ያለፉ ብዙ አትሌቶች አሉ፣ በጣም በርካታ አትሌቶች። እነዛን ፊት ብና ኦ ሙሩዝ መጣ እንዴ ኦኬ፣ ለዚህ ፖዚሽንማ ይሄ እኮ በዚህ ቦታ ቢጠቅማል። ምክንያቱም ለምን አንደኛ ፌሱን በፊት ያውቁታል፣ ስፖርት ውስጥ ያውቁታል።
እንደገና ማስታወቅ አያስፈልግም።
ለምን ሰርጌ ቡብካ ፕሬዚዳንት ሆነ? ለምንድነው ሰበስቲኮ አሁን ፕሬዚዳንት የሚወዳደሩት? ለምን ይመስልሃል? ያውቁታል ስፖርቱን። ሰርጌ ቡብካ እኮ በምርኩዝ ላይ ለዘላለም እዛ የቆየ ነው። ኢቨን ላሚንዲያ ከመኮ በፊት ተወዳዳሪ ነበሩ፣ ምክትል ሆኖ ብዙ ሰሩ። ከዛ በኋላ ያኛው ሲሞቱ ወንደ ዋና ሆኑ። እና እነዚህ ነገሮች ወደፊት የሚታሰብ ከሆነ እኛ የምንልካቸው ሪፕሬዘንታቲቮቻችን እዛ ላይ እንትን እንዲኖራቸው ስራ አስኪያጅ ኮሚቴ፣ እኔ የማውቀው ወደ 6 ምናምን ስራ አስኪያጅ ኮሚቴ አለ በእኔ እንትን ዘመን፣ አንዳቸውም አይደብሌፍ ውስጥ ያየኋቸው። ያው ሰበሰባሉ፣ ልክ እንዳልከው ጊዜው ሲደርስ ቮት እየሰጡ ይወጣል። አንዳችንም ሪፕሬዘንታቲቭ የለንም። ይሄ ትንሽ እግር ያማል።
ስለዚህ ኢትዮጵያ በአትሌቲክሱ ያላትን ስም ያህል የገነኑ ስም ያለ የገነነ ስም ያላቸው አትሌቶች ባለቤት የመሆኗን ያህል አመራሩ ላይ አልተወከለችም፣ የሚገባትን ቦታ እስከዛሬ ሳታገኝ ቆይታለች ነው እያልከኛለሁ?
እስከዛሬ ድረስ ምን የት እስቲ ንገረኝ። ማን እስቲ በአይደብሌፍ ውስጥ በኢንተርናሽናል አትሌቲክስ አሶሲሽን ውስጥ እስቲ ከሌ በለኝ። በፉትቦል እና በኦሎምፒክ እኮ አቶ ይድነቃቸው ብቻ ነበሩ። ከዛ በኋላ እኮ የለንም። አቶ ፍቅሩ ኪዳኔ በአማካሪነት ነው፣ በኮሚቴነት እስቲ የቀረበ እዴ። እኛ አሁን አንዳንዴ ልንገርህና እዚህ ትንንሽ ሀገሮች እንዲህ ድጋፍ ሲያሰባስቡ ሳይ ገርመኛል።
አመራሩ ስለመግባት
እንደው እዛ ሀገር እኮ ባይገርምህ እንኳን ሯጭም እንደው ቁምጣ አይቀየርም ሰው አያልፍም በዛ መድር
አሰራሮቹ ቢቀየሩ የበለጠ ኢትዮጵያውያን ወደ እንደዚህ አይነት ኃላፊነቶች የሚመጡበት ሁኔታ ሊፈጠር ይችላል የሚል እምነት አለ። ለምሳሌ ከኢትዮጵያ እንነሳና ለምሳሌ ምናልባት ያ አሰራሩ ሰዎች ወደ አመራር የሚመጡበት ሁኔታ እዚህ አትሌቲክስ ፌዴሬሽን ማከባቢ ያለው ቢስተካከል ማለት ነው።
እኔ እሱ ነው እኔ ዋና ቁጥር 1 በየሚዘው በአመራር ዙሪያ ያሉ ለምሳሌ ስፖርቱን የሚያውቁ ሰዎች አሁን እኔ ይሄን ስናገር እኔ ፖለቲካ ንግግር አይደለም ይሄ ስፖርት ንግግር ስፖርት ብቻ ነው የምንነጋገረው እኔ እናንተ ከስፖርት ስለሆነ ኢትዮጵያን ስፖርት እናሳድገው ከሆነ በፉትቦሉም በአትሌቲክሱም በሌላውም ስፖርት ስፖርቱን ጋራ ያላቸው ሪሌሽን ሰዎች ከስፖርቱን የሚያውቁ መውደድ ሌላ ጉዳይ ነው። መውደድ ሁሉም ያፈቅራል። እኔም ፉትቦልን መመልከት ደስ ይለኛል። ግን ፉትቦል ውስጥ ገብተህ አትቀባጥርም። እንዲህ ቢሆን እንዲህ ቢመታው እንዲህ ቢያደርገው ከሌን ዲፌንስ አትልም። አትሌቲክስ በተጠይቀኝ ግን ምናግርህ ነግራለሁ።
ከአትሌት ኃይሌ ጋር የተደረገው ቃለ ምልልስ አላበቃም፣ ይቀጥላል። አድማጮች ከሰኞ እስከ አርብ ለ30 ደቂቃ በየቀኑ የምናሰማው ፕሮግራም የዛሬ እዚህ ላይ ተፈጽሟል። ነገ ቅዳሜ ነው አንገናኘም፣ ሰኞ ነው በዚህ አይነት ፕሮግራም እንገናኘው። እስከዛው ፕሮግራሙን ያስተናገድኩት አዲሱ አበበ፣ ጽዮን ግርማ ፕሮግራሙን ስታቀነባብር ነበር፣ ከርማለችም። መልካም ቅዳሜና እሁድ፣ ደህና እምሹ። በሶስት ሰዓት ግን እንገናኛለን።
This program has come to you from the Voice of America, Washington.